ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀር የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። የዚህን መጽሐፍ ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ይደንሙ እስቲ ልጠይቅሽ፣ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ይደንሙ ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቅ። እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙ ስንት ጊዜ እንቀበር ስንት ጊዜ እንታሰር ስንት ጊዜ እንድማ ስንት ጊዜ እንጩ ለአንድነት ለክብርሽ ለህዝቦችሽ ክብር ወሴላ ላንግባ ህይወት እንገባ ስንቴ ስንጣፈም ስንቴ ስንደግደግ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ እናት ዓለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናት ዓለም ኢትዮጵያ የደመረች ጧትና ማታ ደግ ይመጣል እያን ስንጸልይ ስንመኝ አንቺ እናት ዓለም የኛ ዕጣ ፈንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባላ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉርጓር ሲጣሉ አንቺስ ከምታጩ ምን አላልነው አለ በጊዜ በወቅቱ አላፈ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለጥ ምን አላልነው አለ እናት ዓለም ግፉ እንዲቆምልን መከራው እንዲጠፍ ያልንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጭ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብሰሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼ ይሆን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ንገሪን ግድ የለም ወደንም ጠላንም እንገፋለን እኛ ሌላ እናት የለንም አቦስ ከመቼ ድረስ ገዳ ያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንት ስንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሆነን እስር ቤት ስንቱን እንለምን እንበላ ቤታ ቤት አንቺ እናት ዓለም ኢትዮጵያ የደመረች ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደማገር ስንት ጊዜ ነው ስንቴ ስንቀበር?
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 3 ምዕራፍ 5 አያሌውን ተከተልኩ። ጥቅምት 26 ቀን ከጋሞ ካምፕ ተነሳን። በሰሜን በኩል 10 ኪሎ ሜትር ርቀት ወደሚገኝ አዲትዬ የሚባል ቦታ ለመጠጋት ነው። በብዙ በተለያዩ ምክንያቶች በዚህ ቦታ ላይ ለብዙ ሳምንታት እንድንቆይ ሆነ። የመጀመሪያው ምክንያት ሁሉም ሰራዊት ተጠቃሎ አንድ ላይ አልገባም ነበር። እንቅስቃሴው ገና እየተጀመረ ነበርና ግማሹ ዘማች ከቤቱም አልወጣ። ሁለተኛው ምክንያት ደግሞ ከታች በቆላው የወባ በሽታ እየገነነ ነበር። የዝናብ ወራት እያለቀ ስለነበር ግራይና የተከዜ ወንዝ ደግሞ የሚያቋርጡት ሆኖ አልተገኘም። የሞላው ወንዝ መጠን እየወረደ እንደሆነም ወሬ ተነገረን። ሶስተኛው ምክንያት ደግሞ ከአዲስ አበባ በመጣ ቴሌግራም ተጨማጭ ያያሌው በየትኛው አቅጣጫ ወደ ግንባር እንደሚሄዱ አዲስ ትዕዛዝ እስከሚመጣ ድረስ እንዳይንቀሳቀሱ የሚል ነው። የመጀመሪያው ትዕዛዝ በኤርትራ ምዕራባዊ ድንበር በዚያን ጊዜ የእንግሊዝ ሱዳንን ወደሚያዋስነው ሰቲት ወደ ተባለ ቦታ እንድንሄድ ነበር። እንግዲህ ያ ዘመቻ እቅድ በአዲስ አበባ ታጥፏል ማለት ነው። ምክንያቱ ለእኛ አልተነገረንም፣ ቆይተን ነው ያወቅነው። አዲትዬ የሚያስደስት ቦታ ነው። ተራሮችና ጫካ አረንጓዴ ሜዳዎች ሞልተውታል። የድሮ ገዳም ፍርስራሽ ያለበት ከፍታ ቦታ ለዋናው ካምፕ እንዲሆን ተመረጠ። ያረጁ ትላልቅ ዛፎች ቅርንጫፎች ሽፋን ስለሚሰጡ ድንኳኖችን ከስር ተክለን እንደሚመቸን ለማድረግ ቻልን። የደጃዝማች መኖሪያዎች ሶስት ውድ የሆኑ በተርታ የተተከሉ ድንኳኖች ሲሆኑ አንደኛው ለእንግዳ መቀበያ፣ አንደኛው ለምግብ፣ ሶስተኛው ደግሞ ለመኝታ ነበር። መኮንኖችና ወታደሮችም ድንኳናቸውን በቡድን ዙሪያውን ይተክሉ ጀመር። አዲስ የሚቀላቀለው ጦርም እንደዚያው እየተከለ ካምፑ ዙሪያውን በብዙ ማይል የሚቆጠር ርቀት ድረስ ሆነ። የጦሩን ቁጥር መገመት አስቸጋሪ ነበር። ምክንያቱም አጠገብ ከሰፈረው በስተቀር ሌሎች ተደብቀው ነው የሰፈሩት። እኔም ማየት አልቻልኩም። የኢትዮጵያ የጦር መሪ ሌላ ጊዜ ካምፑን ክፍት መሃል ሜዳ ላይ ያደርግና ወታደሮቹን በዙሪያው እንዲሰፍሩ በማድረግ ቁጥሩን በማወቅ ከጠላቱ ጦር ቁጥር ጋር ያወዳድራል። በዚህ ቦታ ግን የጦር መሪው የጦሩን ቁጥር ማወቅ ሆነ ማሳየት አይችልም። በዚህ የቆይታችን በመጀመሪያዎቹ ቀናት ለአዲስ አበባ መንግስት ቴሌግራም ልኬ ነበር። እሱም በውላችን መሰረት ደጃዝማች አያሌው ሙሉ በሙሉ ተሽሏቸው ስለሚገኙ አውሮፕላን ተልኮልኝ እንድመለስ ነበር። ደጃዝማች አብሬ እንድቆይ ይፈልጉ ስለነበር ቴሌግራሙን እንድልክና እንድጠይቅ እያመናቱ ነበር የፈቀዱልኝ። አውሮፕላን እስኪላክልኝ በመቆይበት ጊዜን የማሳልፈው ጧት ጧት ህሙማንን በማየት ነበር። ሰዎች መሄድን ሲሰሙ ያለ የሌለ ህመም ይዘው መቅረብ ጀመሩ። ከሁሉም በላይ ብዙ ጥርስ ነቀልኩ። ይህም ተደምሮ ለሰባት ዓመታት ስሰራ ካወለኩት በላይ ነበር። ወታደሮች ሌላው ቀርቶ የታመሙ ከብቶቻቸውን ይዘው መምጣት ጀመሩ። የከብት ሕክምና ትምህርት ስላልነበረኝ ይህንን መከራከሪያ ምክንያት አቀረብኩኝ። እኔ የሰው ዶክተር ነኝ። አህያህን ዛሬ ባክምልህ የአህያ ዶክተር ሆናለሁ እና ወደፊት ደግሞ አንተን አሞህ ባክምህ የአህያ ዶክተር ስለሆንኩ አንተም እንደ አህያ ነው የምትቆጠረው። ይህ ብልሃት ሠራ። ምክንያቱም ዛግሬብ ሰዎች ከትልቁ ስድብ አንዱ አህያ መባል ነው። ምሳ ከደጃች አያሌውና ከሌሎች ጋር ከበላው በኋላ የማውቃቸውን ሰዎች ወይም ህሙማኑን ለመጠየቅ ወጣ ብዬ ዘዋወራለሁ። እንደዚህ በእግሬ በምዘዋወርባቸው ባንዱ ቀን ለህይወቴ የሚያሰጋ ነገር መኖሩን ተረዳው። ወደ ጥር ግንባሩ እየተጠጋን በሄድን ቁጥር ይህ ለኔ የሚያሰጋኝ ነገር እየጨመረ እንደሚሄድ እርግጠኛ ሆንኩ። ወታደሮች አካባቢ አለፍ ብዬ ሲሄድ የምሰማው ንግግር ይሄ ነጭ ሰው እዚህ ምን ያደርጋል? ነጭ ሰው እዚህ ምን ሊረባ ነው? ነጮች እርስ በርስ ይተጋገዙ የለ? አሁን ደግሞ ጦርነት ላይ ስለሆነ እየሰለለም ይሆናል። በጊዜ ማስወገድ ነው የሚበጀው። ብቻ ጦር ሜዳ እንድረስ እንጂ ጥይት ከየት አቅጣጫ እንደተተኮሰ ማን ያውቃል? አልፎ አልፎም ደግሞ ዝም በሉ ጨዋቹ አትናገሩ፣ እኛ ሀገር ስለተወለደ ቋንቋችንም ይናገራል የሚል ንግግር እሰማለሁ። ብዙ ጊዜ ደግሞ ሰዎች በፊት ለፊትም ይተናኮሉኝ ነበር። ይህ በሚሆንበት ጊዜ ምንም ምህረት ሳላሳይ ከንጉሱ የተላኩ ሐኪም በመሆኔ ስልጣኔን በመጠቀም የተተናኮለኝ ሰው በአደባባይ ቅጣት እንዲቀበል እጠይቃለሁ። ቅጣቱም ይፈጸማል። በዚህ አይነት በካምፕ ውስጥ ለቆሰሉና ለታመሙ እርዳታ እንድሰጥ በንጉሱ የተላኩ መሆኔን እና ስለኔም ደህንነት ደጃች አያሌው ኃላፊነት የወሰዱ መሆኑን እንዲታወቅ ሆነ። እንደዚያም ሆኖ በጎሪጥ ነበር የሚያዩኝ። ምክንያቱም ኢትዮጵያውያን በውስጣቸው ሁሉንም ፈረንጆች በጥርጣሬ ማየት ስለጀመሩ ነው። እኔ ተረድቻቸዋለሁ። በዚህ ምክንያት ቂም ሆነ ጥላቻ አልያዝኩም። ነገር ግን ያለችኝን በክር የተንጠለጠለች ሕይወቴን ለማራዘም ራሴን ለመጠበቅ ምን ማድረግ አለብኝ ብዬ ደጃዝማችን ጠየቅኩ። ያለውን አደጋ ስለተረዱ ብቻዬን እንደማልወጣ ቃል ገብተው በሄድኩበት ቦታ አብረውኝ የሚሄዱ 50 ወታደሮች መደቡልኝ። በዚያው ልክ ደግሞ ብዙ በጦርነቱ ጊዜ ትልቅ እርዳታ ያደረጉልኝ ወዳጆችና ጓደኞችም ነበሩኝ። ከነዚህ መካከል አቶ ማሞ ባለቤቱና ቤት ውስጥ የተወለደች ያገልጋይ ልጅ ግን እንደ ልጅ የሚያሳድጓት የስምንት ዓመት ልጅ አጸደን ይጨምራል። በክፉ ጊዜ እነዚህ ሰዎች ለኔ ያላደረጉልኝ ነገር የለም። ባንድ አጋጣሚም አቶ ማሞ ህይወቴን አድኖልኛል። እነዚህ ጓደኞቼ ይህንን ቀጥሎ የምጽፈውን መስመር ቢያነቡ ምኞቴ ነው። እሱም እነሱ ለአኪማቸው ላደረጉት በጎ ነገር ምስጋና እንዳለውና እንደሚገባቸው ለሁል ጊዜም የማስታውሰው ነገር መሆኑን ነው። አቶ ማሞ ከአዲስ አበባ ወደ ደጃዝማች አያሌው በመቶ የሚቆጠሩ የጥይት ጭነቶች እንዲያደርስ በመንግስት የተላከ ሰው ነው። ባለቤቱም አብራው ተከተለች። ቢቆስል ልታስታምመው፣ ሲሞትም ልትቀብር ነው። ትንሿ አጸደም 700 ኪሎ ሜትር በእግሯ ነው የተጓዘችው። የሚያፈር በሽታ ስላለባት በበቅሎ መሄድ አትችልም ነበር። ካምፕ ባደረግንበት ቦታ ሁሉ አጸደ እሳት አንድዳ ቡና ቆልታ ፈሽታ ታፈላለች። በእርሷ ምትክ ቡና ፈላለሁ ያለ ቢጠነቀቅ ይሻለዋል። ምክንያቱም እሷ እንደምታፈላው ቡና የሚሆን የለም ነበር። አፏ ሰፋ ብሎ ከፍርግርጉ ጥርሶቿ ጋር ደፈት ያለ አፍንጫ ያላት የቤት ልጅ ነበረች። ከዚያ በተጨማሪ በጣም ብልህና አስቂኝም ነበረች። ዘፈን መዝፈንና መወዛወዝ፣ ተረት ማውራት የሚያላት ሰው አልነበረም። ሰውንም ሆነ እንስሳውን አነጋገርና አያያዝ ትችልበታለች። በሚገርሙ ቀልዶቿ በሳቅ እንፈነዳለን። አባባሎቿ ሁሉ የሚገርሙ ነበሩ። አንድ ቀን ዳር ሁለት ቀን ይመስለኛል ከዳባት የተላከ በስምንት የከብት ጭነት መድኃኒት መጣልን። ከአዲስ አበባ በአውሮፕላን የተላከ ነበር። ለደጃዝማች ደብዳቤዎች አብረው ተልከዋል። ለእኔ ግን አልመጣልኝም። በአስር ወራት ውስጥ ከቤተሰቦችም ሆነ ከጓደኞቼ የሰማሁት ምንም ነገር የለም። ደብዳቤዎች እንዲያልፉ ያልተፈቀደበት ምክንያት እስካሁን ድረስ ያልገባኝ እንቆቅልሽ ነው። በአንደኛው ደብዳቤ ደጃዝማች አያሌውን ተከትዬ እንዲህ ተጽፏል። እኔ በነገሩ ልስማማ አልስማማበት ለማወቅ ግን ለማንም ጉዳያቸው አልሆነም። በሚቀጥለው ቀን በደብዳቤው የተጻፈውን የሚያረጋግጥ የቴሌግራም መልእክት ተቀበልኩ። ከአሁን በኋላ ምን ማድረግ ይችላለሁ? በአጃቢ ወደ አዲስ አበባ እንዳልመለስ የማይታሰብ ነገር ነው። አገሩም መንገዱም አስተማማኝ አይደለም። ከደጃዝማችም የተሰጠኝ መሳሪያ የለኝም። ደጃዝማች ከእሳቸው ጋር እንድቀርም ስለሚፈልጉ እርዳታ ብጠይቅ እንደሚሰጠኝ ተስፋ አላደረኩም። እንግዲህ ያለሁበት ግንባር እንደሌላው ጦር ግንባር ጥሩም ወይም መጥፎ ሊሆን ይችላል። ለማንኛውም ወደ ጦር ሜዳ እየሄድኩ ነው። ረጋ ባለመንፈስ ዕጣዬን ተቀበልኩና መዘጋጀት ተጀመርኩ። ተዘበራርቀው ተጭነው የመጡት መድኃኒቶች፣ ቁስል መጠቅለያ ጨርቆች እና የሕክምና ቁሳቁሶች እየተፈቱ በስም በስም እየሆኑ እንደገና ታሸጉ። ማንኛውም በቅደም ተከተል ወይም በክብደት አልተስተካከሉም። ይህ ስራ ብዙ ቀን ወሰደ። ነገር ግን እኔ በፈለግኩት መንገድ ስለተዘጋጀ ደስ ብሎኛል። ለግሌ የሚሆን ግን የሚረባ ነገር አላዘጋጀውም። ትንሽ ልብሶች ነው የያዝኩት። ያደረግኩት ጫማም ቢሆን ከሶስት ወር በላይ አያዘልቅም። ወደ አዲስ አበባ ቴሌግራም ልኬ ለአንድ ዓመት የሚሆን ልብስና ሌላም አስፈላጊ ነገሮች ያስቀመጥኩበት አረንጓዴው ሳጥን እንዲላክልኝ ጠየቁ። ይህንን ሳጥን በሚመለከት በቴሌግራም ሆነ በደብዳቤዎች በመላው ጦርነት ወቅት ልውውጥ ተደርጓል። ሳጠኑ የት እንደተደረሰ እስካሁን ድረስ የሚታወቅ ነገር የለም። እኔም አላየሁትም። አብረውኝ እንዲሰሩ የተላኩ ሁለት ተጨማሪ ድሬሰሮች መጡ። ለስምንት ዓመታት በትሪፖሊ ሆስፒታል እየሰሩ ናቸው። ፈጠነ የተባለው ሻል ያለውና ጥሩ የእንግሊዝኛ ችሎታ ያለው በደረጃውም ከፍ ያለ ስለነበር ዋና ድሬሰር ሆኖ ተመደበ። ለሶስቱም ድሬሰሮች እያንዳንዳቸው ምን አይነት የስራ መደብ እንዳላቸው መመሪያ ሰጠው። ከዚያ በተጨማሪ የትኛው ዕቃ ወይ መድኃኒት የትኛው ሳጥን ውስጥ እንዳለ እንዲያጠኑ ተደረገ። ይህም የሚፈልገውን ዕቃ በፍጥነት ለማግኘት እንዲረዳ ነው። እንደ ሁኔታውም ቢሆን ሁሉም ነገር በስነ ስርዓት ተደራጅቷል ብዬም አሰብኩ። ግን የሚበቃ መሳሪያ ስላልነበረኝ ቀር ብሎኛል። በአዲስ አበባ የመሳሪያዎች እጥረትም ስለነበር ከጦሩ ሆስፒታል የሚያስፈልገኝን ቁስል ማከሚያና መለስተኛ ቀዶ ሕክምና ማድረጊያ ስላልወሰድኩ የያዝኩት የግሌን መሳሪያ ብቻ ነበር። እንግዲህ ይህ የት ያደርሳል? መንግስት ግን መሳሪያዎች ከአውሮፓ እንደመጡ ወዲያው እንደሚልክልኝ ቃል ገብቶልኛል። ሰዎች በእንቅስቃሴ ላይ ስለሆኑ ተጨማሪ ሰዎች በየቀኑ ይመጡ ጀመር። በረጅም መስመር ተጓዦች፣ የተጫኑ አህዮች፣ በቅሎች፣ ፈረሶች፣ በታጠቁ ወታደሮች እየተነዱ ከአገልጋዮች ሴቶችና ልጆች ጋር በመሆን ሲመጡ አየን። በነጋሪት የክተት ጥሪ የከተማው ሰው ወደ ጦር ሜዳ እንዲዘምት ተጠርቷል። ትላልቅ ግዛት የሚገዛው እያንዳንዱ ራስ ወይም ደጃዝማች የራሱ ነጋሪት አለው። በሌላ ከተተካም ነጋሪቱን ለተተኪው እንዲያስረክብ ይደረጋል። ነጋሪት እንደ ግዛቱ ስፋትና እንደ ገዢው ኃይል ከ12 እስከ 48 በቆዳ የተወጠሩ ከበሮዎች ይኖሩታል። ከበሮቹ ሶፍ የተለያዩ አይነት መጠኖች ሲኖሩ በቡድን በቡድን በመሆን በተወሰነ ተራ ይጎሸማሉ። እንደ ነጋሪቱ አጎሳሰም ለጦርነት ክተት ጥሪ ወይም ለሰላም ጊዜ ወይም ለቀብር ጥሪ ይደረግበታል። ጉዞ በሚደረግበት ጊዜ ከበሮዎቹ በበቅሎ ጀርባ ይሆናሉ። በቅሎዎችም ወይ ሁለት ትንንሽ አለዚያም አንድ ትልቅ ከበሮ ነው የሚጫንባቸው። ነጋሪት መቺው ደግሞ ከበቅሎ ወደ ጀርባ ወደ ኋላ ይቀመጣል። ከበሮው በደንብ ፀሐይ ከሞቀ ጸጥ ባለ እኩለ ቀን እስከ 20 ኪሎ ሜትር ርቀት ድረስ ይሰማል። ግርማዊ የሆነ ታላቅ ድምፅ አለው። የነጋሪት ጦር ክተት ሲጠራ መሳሪያ መያዝ የሚችል ማንኛውም ወንድ ባለበት የከተማ ሰው ገበሬ ሳይል ሁሉም ይመዘገባል። ቄሶች ብቻ ናቸው የማይሰለፉት። ነገር ግን የቤተ ክርስቲያን አገልጋይ ካልሆነ በስተቀር የቄስ ልጅ እንኳ ቢሆን አይቀርም። ብዙ የደረሱ ወንዶች ልጆች ያሉት አባት ከአንድ ልጁ ጋር ብቻ እንዲቀር ይፈቀድለታል። ባሏ የሞተባት ሴት ከሆነች ደግሞ አንድ ልጅ ብቻ ካላት ልጁ ከዘመቻ ነጻ ይሆናል። ብዙ ልጆች ካሏት ደግሞ አንዱ ብቻ ነጻ ይሆናል። መሳሪያና ጥይት ደግሞ ራሱ ዘማቹ ነው ማዘጋጀት ያለበት። በእርግጥ መንግስት ጥይት ያከፋፍላል። ነገር ግን የወታደሩ ጥይት ካለቀ በኋላ ነው። የውጊያ መሳሪያው ደግሞ በየአይነቱ እንደ አካባቢውና እንደ ሰውየው የገንዘብ አቅም ይለያያል። አንድ ሰው ጠመንጃ ከሌለው ጎራዴውን ይዞ ይወጣል። ያም ከሌለው ደግሞ ዱላውን ይዞ ይወጣል። ግማሹ ወታደርና አብዛኛዎቹ የጦር መኮንኖች ከጠመንጃና ሽጉጥ በተጨማሪ ጎራዴ ይታጠቃሉ። ጎራዴ ረጅም ጠመም ያለ እንደ ምላጭ ስለት ያለው ብረት ነው። ከቆዳ በተሰራ ቦት ውስጥ ይደረግና በቀኝ በኩል ከወገብ ላይ በቀበቶ ጠበቅ አርጎ ይታሰራል። ሁልጊዜም ቢሆን ይህን መሳሪያ ጣሊያኖች በጣም ነው የሚፈሩት። የሚመዘዘው በቀኝጭ ወደፊትና ወደ ላይ በመሳብ ነው። ባንድ ስንዝር ብቻ ቀራተን ጭንቅላታባ የማድረግ ችሎታ አለው። የኢትዮጵያዊው ምርጥ መሳሪያው ነው። አጠቃቀሙና አያያዙን ተከኖበታል። ጎራዴውን የታስተቀለታ ወኔው ልክ የለውም። ያለምንም ውድድር የጀግና ሰው መሳሪያ ነው። ወታደሮቹ የያዟቸው ጠመንጃዎች ደግሞ የተለያዩ አይነቶች ናቸው። ጥንታዊው በአፈሙዙ ባሩድ የሚጠቀጠቅበት የ1850 ዓመተ ምህረት ወይም ከዚያ በፊት የተሰራ ሞዴል ነው። ባሩዱ ከቤት የተሰራ ሲሆን ድንጋይ ወይም የብረት እርሳስ ጋር ይደባለቃል። ለመጠቅጠቅም አሮጌ ጨርቅ ይጠቀማሉ። ቤተ መዘክር መቀመጥ የሚገባው ነው። 1200 የሚሆኑ የዚህ መሳሪያ አይነቶችን የደጃች አያሌ ወታደሮች ይዘው አይቻለሁ። በእድሜ ከዚያ ቀጥሎ ሬሚንግተን የሚባል የ1863 ሞዴል ሲሆን ለዚህ መሳሪያም የራሱ ጥይቶች አልተሰሩለትም። 500 የሚሆነው የዚህ መሳሪያ አይነት ነው። በግምት 30% የሚሆነው ደግሞ በ1870 የተሰራ ፋሲል ድራስ የተባለ የፈረንሳይ 11 ሚሜ ካሊበር ጠመንጃ ነው። ይህም ቢሆን በፋብሪካ የተመረቱ ጥይቶች አይጠቀምም ነበር። የ1880 ሞዴል የሆነ የጣሊያን ጠመንጃ የራሱ የተመረቱ ጥይቶች የሚጎርስ አይነት ደግሞ 25% የሚሆነውን ድርሻ ይዟል። ዘመናዊ ከሚባሉት ደግሞ የፈረንሳይ ሌቨል፣ የእንግሊዝ ዲ ሞትፎርድ፣ የጀርመን ማውዘር፣ የኦስትሪያ ማሊንቸር እና የጣሊያን ሞዴል 91 ይገኙበታል። የዚህ አይነቱ የተደበላለቀ መሳሪያ አይነት መኖር ደግሞ ትልቅ ችግር አለው። እሱም ጥይት ማከፋፈል ላይ ነው። አንድ የወታደር ቡድን ከላይ የተጠቀሱት የመሳሪያ አይነቶች በሙሉ ሊኖረው ይችላል። ይህን ችግር ግን ደጃች አያሌው ዘዴ አግኝተውለታል። እያንዳንዱ ሰው እስከ ጦርነቱ መጨረሻ ድረስ ለራሱ ልብስና ምግብ ኃላፊ ነው። የወታደር ዩኒፎርም የሚባል ነገር የለም። ሱሪና ሸሚዝ፣ በላዩ ላይ ሸማ ወይም ኩታ ነው የሚያዘው። አንድ ተቀያሪ ልብስ ቁርበት ከብርድ ልብስ ጋር ይያዛል። በእንቅስቃሴ ወይም በዘመቻው ጊዜ ለተወሰነ ጊዜ የሚበቃ ምግብ ይሰበሰባል። የምግብ አይነቶች ደግሞ ቆሎ፣ ዳቦ ቆሎ፣ በሶ፣ ጭኮ፣ ሽሮ፣ የጤፍ ዱቄት ለእንጀራ ወይም ለቂጣ መጋገሪያም ይሆን፣ ሚጥሚጣ ወይም በርበሬ ከሁሉም የምግብ አይነት ጋር የሚበላ፣ ቡና፣ አሞሌ ጨው፣ የበሬ፣ የበግ ወይም የፍየል ስጋ ቋንጣ፣ ቅቤና ማር። ይህ ሁሉ ምግብ ከተሰበሰበ በኋላ በስልቻ ይያዛል። ከቤት ዕቃ ደግሞ የብረት ምጣድ፣ የብረት ድስት፣ የቡና ጀበና፣ የቡና መውቀጫ፣ መጥረቢያና ማጨድ ይዘናል። ሌሎች ጥቃቅን የሆኑ እያንዳንዱ ሰው የሚይዛቸው ዕቃዎችም ነበሩ። 75% የሚሆኑት ወታደሮች ደግሞ የሚጋለብ ጋማ ከብት፣ የጭነት ከብት፣ እንደ ንብረታቸው መጠን ደግሞ መዝመት የማይገባቸው አጃቢ ሰዎች ይዘው ይመጣሉ። ከአጃቢዎች ውስጥ የተገዙ የወንድና የሴት አገልጋዮች ወይም የተቀጠሩ አሽከሮች አሉበት። ከሰባት ዓመት በላይ የሆኑ ልጆችም አብረው ዘምተዋል። የእነዚህ ሥራ እንግዲህ ምግብ ማዘጋጀት፣ ውሃ መቅዳት፣ እንስሳቱን መጠበቅ፣ ከሁሉም በላይ ግን የቆሰለ ጌታቸውን መንከባከብ ወይም ሲሞት መቅበር ነው። ለእኔ ግልጽ እንደሆነልኝ አብዛኛው የኢትዮጵያ ሰራዊቱ ቁጥር ተከታዩ ነው። ይህ ደግሞ ለሰራዊቱ እንቅስቃሴ ትልቅ እንቅፋት ነው የሆነው። አውሮፓውያን እንደሚጠብቁት የኢትዮጵያ ሰራዊት ፈጥኖ የሚንቀሳቀስ አይደለም። ተከታዮችን ወደ ኋላ ተቶ የሚወጣው ዋናው ጦር ከአውሮፓውያን ሰራዊት የበለጠ የመንቀሳቀስ ችሎታ አለው። እንደዚህ በሚሆንበት ጊዜ ተንቀሳቃሽ ጦር ለሶስት ቀን የሚሆን ስንቅ ይዞ ነው የሚጓዘው። ያ ስንቅም ብዙ ጊዜ ቆሎ ነው። ከሶስት ቀን በኋላ ተመልሶ ከተከታዩ ጋር መደባለቅ የግድ ነው። ይህ የእንቅስቃሴ ችሎታ የተወሰነ መሆን በጦርነቱ ጊዜ አስከፊ አደጋ ነው ያስከተለው። ምዕራፍ 6 ውዝግብ። በአዲትዬ ቆይታችን በመጨረሻዎቹ ሳምንታት ሁኔታዎች በፍጥነት ይካሄዱ ጀመር። በሰቲት ካሉ የድንበር ጠባቂዎች በመጣ መልእክት ሶስት የጣሊያን አውሮፕላኖች ባምቦ አወጣ የሚገኘውን የጫካ ምሽግ በቦምብ መደብደባቸው ተሰማ። በዚህ ምሽግ ብዛት ያለው የምግብ ስንቅ የተደበቀበት ቦታ ነበር። ወደ 60 የሚሆኑ ቦምቦች ተጠለውበታል። ነገር ግን አንደኛቸውም ቢሆን ግንብ ወይም ቤት ላይ አላረፉም። ጥቂት ቦምቦች ምሽግ ውስጥ ባለው የውሃ ስፍራ ወደቁ። ውሃውም ወደ ቀይ መልክነት ተቀይሮ በውሃው ውስጥ የነበሩ አሳዎችን ገደለ። የድንበር ጠባቂዎች ደግሞ ውሃውን መጠጣት ይቻላል ወይም አይቻል እንደሆን የኔን ሕክምና ዕውቀት በመመርኮዝ ጠየቁኝ። እኔም በፍጹም ውሃውን እንዳይጠጡ የሚል መልስ ሰጠው። ያ ሁሉ አሳ በአንድ ጊዜ ማለቁ ራሱ ውሃውን ላለመጠቀም በቂ ምክንያት ነበር። ደጀኖች አያሌው ስንቃችን ወደ ገደላማ ቦታዎች ተወስዶ እንዲደበቅ ትዕዛዝ አስተላለፉ። ከጎጃሙ ገዢ ከራስ እምሩ በኩል በመጣ ዜና 40,000 ሰው ይዘው ወደ ጦርነቱ ግንባር እየተንቀሳቀሱ እንደሆነ ተሰማ። በጣና ሐይቅ ምዕራብ በኩል የሚገኝ ጣቢያ አለፋ ደርሰዋል። ነገር ግን ወደ የትኛው ግንባር ማለትም ወደ ቆላማው ሰቲት ወይም በሰሜን በኩል ወደ ትግራይ ግንባር የሚሄዱ መሆኑ ግልጽ ስላልሆነ ወደ ጎንደር ተጉዘው ከዛ ሆነው ትዕዛዝ የሚጠብቁ እንደሆነ ተነገረ። የራስ እምሩ መልእክተኞች በቅርብ የማውቃቸው ሁለት ወጣቶች ናቸው። ከአዲስ አበባ የመጡ ሲሆን የጦር ሰራዊት አገልግሎት ውስጥ ገብተዋል። የፈረንሳይ ትምህርት ቤት ስለተማሩ ከሌሎች ሰልጠን ያሉ ናቸው። የለበሱት ልብስም ጠቆር ያለ ሰማያዊ የሱፍ ልብስ ነበር። በኋላ ኋላ ግን ይህ አለባበስ ለሕይወት አስጊ የሆነ አደጋ ማስከተሉ አልቀረም። ሁለቱም ሰዎች በተጓዙበት ባልሰለጠነው የሰሜን መንገዶች ክፍል ገበሬው በስህተት የጣሊያን ሰላዮች አድርጎ ያያቸው ነበር። በዱላ እንዳይደበደቡ ራሳቸውን እየደበቁ መጓዝ ነበረባቸው። ከመድረሳቸው ከአንድ ቀን በፊት ራሳቸውን ለማዳን ቀጥ ባለ ገደል መውረድ ነበረባቸው። በዚህ አንገት በሚያስደፋ ጉዟቸው አንደኛው ከበቅሎ ላይ ወድቆ ሁለት የጎን አጥንቶች ስብራት ደርሶበታል። ከስብራቱ ይልቅ በፍርሃት የተነሳ ሞራሉ ወድቋል። ከዚህ በኋላ እንደ ጓደኞቻቸው መልበስ ቢጀምሩ ምክንያቱን መረዳት ይቻላል። ህዳር 9 ቀን ለመጀመሪያ ጊዜ የጣሊያን አውሮፕላን ድምፅ ሰማን። በርቀት መሆን አለበት፣ ባይን ማየት አልቻልንም። በጠቅላላው ካምፕስ ግን ስሜት በመፍጠር የመነጋገሪያ ርዕስ ሆነ። በሺህ የሚቆጠሩት ወታደሮች በጣም ከራቀና ወጣ ካለ ቦታ ስለመጡ ሞተር የሚባል ነገር እንኳ አይተው አያውቁም ነበር። ጥቂቶቹ
አውሮፕላኑ እንደ ንብ አይነት ድምጽ ነው ያለው አሉ። ምናልባትም ለዚህ ይሆናል የሴት ጾታ የሰጡት። በሰሜን ንብ የሴት ጾታ ነው ያላት። የኋላ ኋላ አውሮፕላን ቶሎ ቶሎ መታየት ሲጀመር አሁን መጣች መባል ተጀመረ። ቦምብ መጣል ሲጀመር ደግሞ እንቁላል ጣለች ይባላል። እንዲህ አይነቱ ቀልድ ያለበት አገላለጽ በራስ እምሩ ሰራዊትም ውስጥ ይነገር እንደነበር በኋላ ጎረቤት ስንሆን ለማወቅ ችያለሁ። የመጀመሪያዋ አውሮፕላን በታየችበት ቀን መሐመድ ኢማም የሚባል ሰው መጣ። በጣም ሀብታም አረብ ነው። በኤርትራ በሚኖሩ ጣሊያኖች ዘንድ የተከበረ ሲሆን በእስልምና አማኞች ዘንድ ደግሞ ታላቅ ተሰሚነት ነበረው። ምክንያቱም የራሳቸው የነቢዩ መሐመድ የትውልድ ሐረግ ስለነበረው ነው። በደጃች አያሌው ግዛት ውስጥ በንግድ ሥራ ምክንያት ከደጃዝማች አያሌው ጋር ትውውቅና ወዳጅነትም ነበረው። ከአራት ቀናት በፊት ስለ ሰውየው መምጣት ሁለት የቴሌግራም መልእክቶች ስለደረሱን አመጣጡ እንግዳ አልሆነብንም። አንደኛው ቴሌግራም ከአዲስ አበባ ሰውየው ወደ ደጃዝማች ካምፕ እንደሚመጣ የሚገልጽ ነው። እንግዲህ ንጉሱ በሚስጥራዊ መንገድ በሰሜን በኩል የሚሆነውን እንደሚያውቁ ለማሳወቅም ይመስላል። በሌላ በኩል ደግሞ ንጉሱና መንግስታቸው በደጃች አያሌው ላይ ሙሉ እምነት እንደሌላቸው ሆኖ ደጃች አያሌው የሚያደርጉትን ነገር በቅርብ እንደሚከታተሉ ለማሳወቅም ነው። ለዚህ እንግዳ ወደ ደጃች አያሌው መምጣት ጉዳይ በአዲስ አበባ በኩል መታወቁ በኤርትራ ድንበር ያለው የቴሌግራም ኦፕሬተር ነው የተጠረጠረው። ከዚህ በፊት የንጉሱ መልእክቶችን እንዳሳለፈም ይታወቃል። ምክንያቱም እሱን ጨምሮ በመላው አገሪቱ ያሉ የቴሌግራም ሰራተኞች ደሞዛቸውን መንግስት ነበር የሚከፍለው። ጥርጣሬያችን ግን ስህተት ሆኖ ተገኘ። ከብዙ ወራት በኋላ እንዳወቅነው የደጃች አያሌው የራሳቸው የጦር መኮንን የድንበር ጠባቂዎች አዛዥ የሆነው ቀኛዝማች መንግስቱ ከንጉሱ ብዙ ብር ተከፍሎት አለቃውን እየሰለለ ነበር። የቴሌግራም ሰራተኛው ደግሞ እንደሰማሁት ከሆነ በደጃች አያሌው እየተከፈለው ለሁለቱም ወገን በመሰደድ ሥራ ላይ ስለነበረ የንጉሱ ሰላይ ቀኛዝማች መንግስቱ የመሐመድ ኢማምን መምጣት በቴሌግራም ወደ አዲስ አበባ እንዲያስተላልፍ ፈቀደለት። ሁለተኛው የደረሰን ቴሌግራም ደግሞ ከአዛዡ ከራሱ ከቀኛዝማች መንግስቱ ነው የነበረው። በመልእክቱም አለቃውን ሲነግር ባለበት ኃላፊነት መሐመድ ኢማምን ያለ ማለፊያ ወረቀት ድንበር ሲያቋርጥ ስላገኘው እስረኛ አድርጎ ስለያዘው ምን ማድረግ እንዳለበት ካለቃው ትዕዛዝ እንዲሰጠው ነው። ደጃዝማች በአስቸኳይ ቴሌግራም መልሰው እስረኛው ከጠንካራ ጥበቃ ጋር በአስቸኳይ ወደ እሳቸው እንዲላክ የሚል መልእክት ላኩ። ሰውየው እንደደረሰ ስናየው የተጎሳቆለ ሆኖ ነው ያገኘነው። ደጃች አያሌው የሚገባውን ሰላምታ ካቀረበ በኋላ ወዲያውኑ ስለደረሰበት በደል ተቃውሞ አሰማ። የድንበር ጠባቂዎች የነበረውን ጓዝና ንብረት ወስደውበታል። የሚለብሰውን የሐር ሸሚዝ እንኳ እንዲለብስ አልፈቀዱለትም። ለሶስት ቀናት አድርጎት የማያውቀውን በእግሩ እንዲጓዝ መደረጉን፣ ውድ ዋጋ ያለው በቅሎውን እንደተቀማ፣ ምግብ እንኳ ጭብጥ ሙሉ የተቆላ ገብስ ብቻ እንደተሰጠው፣ ከሁሉም በላይ ደግሞ ቡናና ትንባሆ መከልከሉን ተናገረ። አዛዡ ደግሞ ጥፋቱ የራሱ የመሐመድ ኢማም እንደሆነ ነገሩት። ምክንያቱም በጦርነት ጊዜ ያለ ይለፍ ድንበር ማቋረጥ አልነበረበትም። ቀጥሎም በደረሰበት በደልና ችግር የሚያዝኑ መሆኑን ገልጸው ይቅርታ ጠየቁ። ለእንግዳው ከዛፍ ስር ድንኳን ከተወጠረ በኋላ ለእንግዳ የሚሆን በግ ባርኮ እንዲያርድ መሐመዳዊ የሆነ ሰው ተጠራ። የእስልምና ሃይማኖት ተከታዮች በክርስቲያን የታረደ ከብት ሥጋ አይበሉም። በአላህና በነቢዩ ደንብ መሰረት ከታረደ ብቻ ነው የሚበላው። በዛው ልክ ደግሞ የኦርቶዶክስ ሃይማኖት ተከታዮችም በስላሴዎች ስም ቃል ተባረከ አይነኩትም። ቡና በትልቅ መቆያ ላይ ሆኖ ቀረበ። እኔም ካለኝ ትንባሆ የማስካፈል ክብሩ ደረሰኝ። ሆኖም እየጎደደ የነበረውን የትንባሆ መጠን ቀነሰብኝ። በሚቀጥለው ቀን መሐመድ ኢማምና ደጃች አያሌው ለብቻቸው በመሆን ለረጅም ጊዜ ተነጋገሩ። አምሻውን ደጃች አያሌው ለኔ በሚስጥር መሐመድ የተላከው ከጓደኛቸው ከኤርትራው ገዢ ጣሊያን መልእክቱም ደጃዝማች በጦርነት እንዳይሳተፉ ለማሳመንና ለመወትወት ነበር። ደጃች አያሌው ከተስፋሙ ጣሊያኖች ሲያሸንፉ የራስነት ማዕረግ ተሰጥቷቸው የጠቅላላው የሰሜን ምዕራብ ገዢ ሆነው ሊሾሙ ነው። እዚህ በተጨማሪ ደግሞ ብዙ ገንዘብ ስለሚሰጣቸው በአገሪቱ ውስጥ ትልቅ ሀብታም እንደሚሆኑ ነው። እውነት ነው፣ ንጉሡ በድለውኛል ብለው ደጃዝማች ነገሩኝ። ነገር ግን እኔ አገሬን በምንም ያህል ገንዘብ የምከድ አይደለሁም። ጣሊያኖች እኔን ይከዳል ብለው ማሰባቸው የሚያሳፍር ነው። ልጅቻ ያለው መሐመድ ኢማምን ምን እንደሚያደርጉት እያሰቡ ነበር። በእርግጥ የጣሊያን አምባሳደር ነበር። ነገር ግን ያለንበትን ካምፕ ለማወቅና ወደፊት እንቅስቃሴያችን ምን እንደሆነ ለማወቅ ተልኮ ቢሆንስ? ስለዚህ እንደ ጦር ምርኮኛ ሆኖ እንዲቆይ ተወሰነና አውሮፕላን ተልኮ ወደ አዲስ አበባ እንዲወሰድ መንግስት ተጠየቀ። ቴሌግራሙ ማምሻውን ወደ አዲስ አበባ ተላከ። ከሁለት ቀን በኋላ የመጣው መልስ ግን እስረኛው በአስቸኳይ ታጅቦ ወደ ድንበሩ እንዲመለስ የሚል ነበር። ደጃዝማች አያሌውም ሌላ ሰው ሊገነዘብ እንደሚችለው በውሳኔው አልተስማሙም። ነገር ግን የግድ ትዕዛዙን ተቀበሉ። ሰውየውን እንዲሁ መልሶ በነፃ መልቀቅ ያለውን አደጋ እኔም ተረድቻለሁ። ግን ለትንባሆዬ ስር ቶሎ እንዲሄድልኝ ፈልጌ ነበር። ስለወደፊት እንቅስቃሴያችን ለሰላዮች የተሳሳተ መረጃ ለመስጠት የማስመሰያ እንቅስቃሴ በማድረግ ካምፑን በትነን መሐመድ ኢማምን ከኛ ጋር በማድረግ ወደ ተፊት በሚወስደው መንገድ 20 ኪሎ ሜትር ገባ ብለን አዲስ ካምፕ መሰረት። ከዚህ ተነስቶም ባጃቢ ወደ ኤርትራ እንዲመለስ ተፈቀደለት። መሐመድ ኢማም ከኛ ጋር በነበረው ቆይታ ብዙ ጊዜ የአውሮፕላን ድምፅ እንሰማ ነበር። ጣሊያኖቹ የአምባሳደራቸው ሁኔታ ምን እንደሆነ ለማወቅ ለማጣራት ተመልካቾች እየላኩ ነበር። የደጃዝማች አያሌው በንጉሱ ደስተኛ ለመሆን ምክንያት መነገር የሚገባው ነገር ነው። ለብዙ ዓመታት የደጃች አያሌው ምቀኞች ደጃዝማቹን ከጣሊያኖች ጋር ወዳጅነት ያበዛል እያሉ ለንጉሱ ለአጼ ኃይለ ሥላሴ ነገር ይሰሩባቸው ነበር። ሆኖም በንጉሱና በደጃዝማቹ መካከል ላለው ቀዝቃዛ ግንኙነት ምክንያቱ ይህ ብቻ አልነበረም። አያሌው ላላቸው ስልጣንና ማዕረግ ምኒልክን ነው የሚያመሰግኑት። ስለዚህም ከቀድሞ ትውልድ ወገን ነው የሚመደቡት። አጼ ኃይለ ሥላሴ ዙፋኑን ሲይዙ የቀድሞ ባለስልጣኖችን ገሸሽ በማድረግ አብረዋቸው ያደጉ ወጣት ጓደኞቻቸውን ማቅረብ ጀመሩ። ይህም የሆነው በከፊል የቀድሞ መኳንቶችን ባለማመን ነው። ይህ ያለመታመን ሁኔታ ሲታወቅ ደጃች አያሌው በጣም ነው ያስከፋቸው። ደጃዝማች አያሌው ንጉሡ ስልጣን ሲይዙ በጣም ነው የረዷቸው። የምኒልክ አልጋ ወራሽ ከነበሩት ከልጅ እያሱ ጋር በማሶ በተደረገው ጦርነት ንጉሡ እንዲያሸንፉ ደጃች አያሌው ከፍተኛ እርዳታ ነው ያደረጉት። በኋላም ራስ ቡክሳ ሲሸፍቱ በአንቺም በተደረገው ጦርነት ደጃች አያሌው ናቸው ራስ ቡክሳን ድል ያደረጉት። ለዚህ ስራቸው በንጉሡ እንደ ሽልማት ቃል የተገባላቸው የራስነት ማዕረግ ተሰጥቷቸው የሰፊው የበጌ ምድር ገዢ እንደሚሆኑ ነበር። ቃል የተገባላቸው ነገር ግን እውን አልሆነም። ምናልባትም የደጃቻያሌው አማቻቸው ራስ ካሳና ሌሎች ቀናተኞች በውስጥ ስለውስጥ በተጫዝማቹ ላይ ነገር እየሰሩ ስለነበር ነው። በተጨማሪ ደግሞ የሳቸው በርቀት ከሚገኘው የሰሜን ግዛት ተነስተው እንደ ሌሎቹ ኩዮቻቸው ንጉሱን በየጊዜው እጅ መንሳት አለመቻላቸው ነው። በንጉሱ ፊት በየጊዜው መቅረብ ደግሞ ለማድረግ በጣም አስፈላጊ ሁኔታ ነበር። ተነግምት ግን የደጃቻያሌው መከፋት ዋነኛው ምክንያት ንጉሱ በጠሩት ግብዣ ላይ የተሰጣቸው የመቀመጫ ደረጃ ነበር። ከዚህ ቀደም መቀመጫቸው ከከፍተኛ መኳንንቶች አንዱ እንደመሆኑ በንጉሱ ቀኝ በኩል ይቀመጡ ነበር። በኋላ ኋላ ግን ያን ስፍራቸውን ለወጣቶቹ ለራስ አመሩና ለራስ ደስታ እንዲለቁ ተደረጉ። ይህን ሲያዩ አያሌው ከስድብ ቆጠሩት። በተሰማኝ ምሬት ምክንያት አንድ ጉርሻ እንኳ በጉሮሮዬ ሊወርድ አልቻለም እያሉ ይህ ነገር በተነሳ ቁጥር ሲያጫውቱኝ ነበር። ሌላው ምክንያት ደግሞ ደጃቻያሌው ከማዕከላዊ መንግስት ጥራት ያላቸው በቂ መሳሪያዎችና ጥይት አለመሰጠት ነበር። በሌላ ግንባር ያሉ አዛዦች ዘመናዊ ማውዘር ጠመንጃዎች፣ መትረየሶች፣ የኦርሊኮን መድፎችና አየር መቃወሚያዎች እንደልባቸው ተሰጥቷቸዋል። አያሌው ግን 500 ሞዘር ጠመንጃዎችና 10 መትረየሶች ነበር የደረሳቸው። በራሳቸው ገንዘብ እንኳን 150 ሞዘር ከመንግስት ሲገዙ አስቸጋሪ ሁኔታ ፈጥረውባቸው ነበር። የሰፈርንበት ካምፕ በጠገዴና ወልቃይት መለያያ ካሳ የሚባል ወንዝ በግምት ወደ 1000 ሜትር ጥልቀት ባለው ሸለቆ ውስጥ በሚወርድበት ድንበር ላይ ነው። ወደ ምዕራብ በኩል ሸለቆው ሰፋ ይልና ቆላማና ረባዳ የሆነው የአንገረብ ወንዝ ወደሚፈስበት አቅጣጫ ያመራል። ለምስራቅ በኩል ግን ሸለቆው ድንገት ያቆምና ለጠገዴና ወልቃይት ተራራ ሰንሰለቶች ተራ ይለቃል። በሌላ አቅጣጫ ደግሞ መሬቱ ዝቅ እያለ በመሄድ ከትግራይ ጋር በተከዜ ወንዝ ከሚለያዩት ወደ ረባዳው ዋልድባና ቆላ ወገራ መሬቶች ይወስዳል። የተከዜ ወንዝ በኢትዮጵያ ካሉ ትልቅ ወንዞች አንዱ ነው። እኛ ደግሞ ቀጥታ ተራራዎችን አቋርጠን ከተራራዎች ማዶ ነበር የምንሄደው። ቦታው ጠለሎ ይባላል። የ30 ኪሎ ሜትር ርቀትም ነበረው። በጠዋት ዶሮ ሲጮህ መንገድ ጀመርን። በኢትዮጵያ ከሌሊቱ 9 ሰዓት ላይ ነው ዶሮ የሚጮኸው። ሁሉም ነገር ሰላም ከሆነ ከጠዋቱ 2 ሰዓት ሲሆን እንደርሳለን። በጣም ጠዋት ስለሚሆን የጠላት አውሮፕላኖችንም ለማምለጥ ያመቻል። አዛዡ ወደ 1000 የሚሆኑትን የራሳቸው ጠባቂዎች በማስከተል ከኋላ ሆነው መንገዱን ሲቀጥሉ እኔም በቀጥታ ከሳቸው ኋላ በመሆን መጓዝ ጀመር። ከአንድ ቀን በፊት አንደኛውን ድሬሰር መድኃኒትና መሳሪያዎች ተጭነው ከኛ ፊት ለፊት እንዲጓዙ እንዲያደርግ ኃላፊነት ሰጥቼው ስለነበር ብዙም አልተጨነኩም። በግምት 2 ኪሎ ሜትር መንገድ እንደተጓዝ ሁሉም ነገር ድንገት ቀጥ አለ። ምን እንዳስቆመን እንዲያጣራ አንድ ሰው ወደፊት ተላከ። 5 ደቂቃ ሳይሞላ መልእክቱን ሳይጨርስ ተመልሶ መጣ። ጠባቡ መንገድ በሰዎችና በእንስሶች ስለተጨናነቀ ማለፍ አልቻለም። ጆሮ የሚያደነቁር ጩኸትና ግርግር ተጀመረ። እንደዚያም እያለ እስከ ማታው ድረስ ቀጠለ። ሁሉም ይጮኻል። ከኋላ ያለው ፊት ለፊት ባለው ላይ ሲጮህ፣ የፊት ለፊቱ ደግሞ መልሶ ኋላ ባለው ላይ ሲጮህ ያለ ምንም ምክንያት ሳይስማማ ለግማሽ ሰዓት የሚሆን ሳንንቀሳቀስ ቆመን ቆየን። በመጨረሻ የችግሩ መንስኤ መድፎቹ መሆናቸውን ጭምጭምታ ሰማን። ደጃዝማች አያሌው ከራስ ጉግሳ የሰረቋቸው 2 የድሮ የተራራ መድፎች አሏቸው። በ1888 በአድዋ ጦርነት ጊዜም አብረዋቸው ነበሩ። የሚያስተማምኑ አሮጌ አርበኞች እያሉ በቃል ይጠሯቸው ነበር። ደጃዝማች መድፎቹን ፈቶ በበቅሎ መጫን ይቻላል። እንደዚያም ሆኖ ግን ለዚህ ጠባብ የተራራ ማለፊያ መንገድ ትልቅ ሆነው ተገኙ። ምን ማድረግ ይቻላል? መንፈኞቹ መላውን ሊያገኙለት እንደሚችሉ ተስፋ ማድረግ ነው። ከጊዜ በኋላ ችግሩ ተፈታና ጉዞ እንደገና ተጀመረ። ነገር ግን ያዘገመ በሰዓት 1 ኪሎ ሜትር ብቻ የሚንቀሳቀስ ሆነ። ቀኑ ሲወጣብን ከኋላ ሆነን የምንጓዘው ሰዎች የሚያስፈራ ትዕይንት ማየት ጀመርን። መንገዱ ለቀቅ ባለበት ቦታ እንኳን የጎኑ ስፋት 2 ሜትር አይሞላም። ባንድ ጎኑ ቀጥ ያለ 50 ሜትር ርዝመት ያለው ገደል፣ በሌላ ጎን ደግሞ 500 ሜትር የሚሆን ቁልቁለት ነው ያለው። ቁልቁል ስመለከት እኔ ራሴ ሆዴን ቁርጠት ነው የለቀቀብኝ። አልፎ አልፎ ወንዙ ቦርቦሮ ስንጥቅ ክፍተት ባለበት ቦታ ግንድ ድንጋይና የዛፍ ቅርንጫፎች እንደማለፊያ ተነጥፈውበታል። በዚህ መንገድ አንድ ላይ የተጨናነቁ ሰዎችና እንስሳት መስመር ይዘው አይን ማየት እስከሚሰለቸው ርቀት ድረስ ቀስ ብለው ይጓዛሉ። አህዮች ሲጓዙ ማየት ራሱ አእምሮን የሚረብሽ ሁኔታ ነው። እንደደንቡ አህዮች ወደ ገደሉ ጠርዝ በኩል ሆነው ነው እንዲሄዱ የሚደረጉት። ብዙዎቹ በባለቤቶቹ ኪሳራ የህይወት ዋጋ ነው የከፈሉበት። አንዱ አህያ 200 ማርትሬዛ እንደተጫነ ተንከባሎ ከፊት ለፊቴ ወደቀ። ሙሉ የቀን ብርሃን ስለወጣ ፊት ለፊት ያሉት መንገደኞች መፍጠን ጀምረዋል። ሆኖም በቂ አልነበረም። ሰዓቱ እየሮጠብን ነው። በድንገት የጩኸት ድምፅ እየተቀባበለ እንደ እሳት ተቀጣጠለ። መጣች! መጣች! ሁሉም ሰው መዝለል፣ ባለበት መቆም፣ ትንፋሹን መያዝ ጀመረ። እውነት ነው፣ እየደመቀ የሚመጣ የአውሮፕላን ድምፅ ይሰማኛል። ደጃዝማች ሁሉም ሰው የየራሱን እንስሳ ይዞ በጸጥታ እንዲቀመጥና እንዳይንቀሳቀስ ትዕዛዝ ሰጡ። ከድምፁ በስተቀር ምንም ሳናይ በመረበሽ መጠበቅ ጀመር። እዚህ መሮጫ ሜዳ ወይም መጠለያ በሌለበት ቦታ ላይ ይይዙን ይሆን? መቆረጫ የሌለው የሚመስል ረጅም ጊዜ ከቆየም በኋላ ሁለት ባለ ነጠላ ሞተር ቦምብ ጣይ አውሮፕላኖች አየን። ዝቅ ብለው ነበር የሚበሩት። አርፈንበት በነበረው የካምፕ ቦታ በኩል አድርገው ወደ ደቡብ አቅጣጫ ሄዱ። ምንም ማየት አትችልም፣ እውር ነች በማለት ወታደሮች እርስ በርስ ይነጋገሩ ነበር። መንገዱን እንደገና ስንቀጥል በኔ ግምት እነዚህ አልባሌ ጀግኖች የአውሮፕላን ቦምብ አልወረደብንምና ምን እንደሚመስል አናውቅም ብለው ሳያማርሩ አልቀሩም። ብዙም ሳንዘገይ ከሰዓት በኋላ ጠለሎ ደረስ። ለሰውም ለእንስሳውም ረጅምና አድካሚ ቁልቁል መንገድ ነበር። ለዚያም ቀን አድካሚ ጉዞ የመጨረሻው ወይም ማቆሚያችን ነበር።
Thank you.
የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
ሰላም ሳገረ ይራ አይያታ